መጽሐፉ እንደሚል እኛም እንደምናምን ሁሉ ከርሱ ሁሉ በርሱ ሁሉ ለርሱ የሆነ ጌታ ይባረክ። በጌታ የተወደዳችሁ ወንድሞችና እህቶች እንደምን ናችሁ? በጣም ደስ ብሎኛል። ዘማሪዎቻችን ደግሞ በቅኔ በዜማ ሰበኩን፣ በእውነት ሰበኩን። እንግዲህ ሰባኪዎች መስበክ ማስተማር ደግሞ የዋዛ አይሆንም። ሰባኪዎች ግን እንደሆናችሁ በእውነት አየሁ። እግዚአብሔር በጣም ደስ ብሎናል። የጌታ መገኘት ስላልን ብቻ አይደለም፣ ግን መንፈሱ ለመንፈሳችንም እየመሰከረ ደስ ብሎን ነው የቆየ ነው እስካሁን በነበረው አምልኮና ጌታን በእውነት በጣም አመሰግናለሁ። ክብር ለእግዚአብሔር ይሁን እና በጣም ነው የምንወዳችሁ። እንዲሁ ስለ ራሴ ቅድም መነሳት ነበረብኝ፣ በኋላ ግን ይሁን እያልኩ ሳመነታ ቀረሁኝ። ለማንኛውም መጋቢ ሙሉወርቅ እንግዲህ ተናግረዋል። አብረን እንደነበር ያደረገው ጌታ ነው በእውነት እና ምንም እንደው ከኛ የሆነ ከኛ ጋር የሚያያዝ ምንም ነገር የለም። እንዲሁ እንዲህ ተማረክን፣ ሰጠን ራሳችንን፣ ጌታም ደግሞ ተቀበለን ከነ ምናምናችን እና ጌታን ስናመልክ ስናገለግል ቆየን። ክብር ለጌታ ይሁን። ዛሬ ባለው ጊዜ በዚህ ከእናንተ ጋር በምቆይበት ጊዜ እንዲሁ እግዚአብሔር ለእኔ እንዲሁ ደስ ያለኝን የመከረኝን ከቃሉ የሆነውን ነገር አብረን ብንካፈል እሱ ጥሩ ነው ብዬ ያሰብኩትን በእግዚአብሔር ፊትም ጸልዬበት ይዤ የመጣሁትን ነው ማካፈላችሁ። መጽሐፍ ቅዱሳችን መቼስ ብዙ በረከትን የተባረክን ሰዎች እንደሆን በብዙ መንገድ በእውነት ይነግረናል። እኛም እናውቃለን፣ እኛም እንደነቃለን፣ እንገረማለን። እውነት ነው። በጣም ከተባረክንባቸው መባረኮች መካከል ጌታ የከበረባቸው አባቶች ደግሞ የተባሉ በብሉም በአዲስም ክዳን ያሉ የእግዚአብሔር ሰዎች ናቸው። በቃ እንዲህ እግዚአብሔር በፊታችን የሚስላቸው እነሱም ደግሞ ደፍሮ እኔ ኢየሱስን እንደመሰል ክርስቶስን እንደሚመስል እኔን ምሰሉ ያሉን የእግዚአብሔር ሰዎች አሉ። በእውነት በጣም ደስ የሚሉ ብናገላብጣቸው የማይጠገቡ የእግዚአብሔር ሰዎች አሉ። አንዳንዱ ታሪካቸው ፍንቱው ያለ ገና ካመጣጣቸው በቃ ማንነታቸው እንዲህ በቀላሉ የወጣ ነው። አንዳንዶቹ ደግሞ እንደሱ አይነት አይደሉም። እንዲሁ ሸፈን ያሉ ደበቅ ያሉ ግን የሚገርሙ የእግዚአብሔር ሰዎች ናቸው። እንግዲህ እኛስ ምኞታችንም ጸሎታችንም የእግዚአብሔር ሰው መሆን አይደል? እና እነዚህን ሰዎች አይተን በእነሱ መንፈስ ቅዱስ እኛንም ያግዘናል፣ እኛንም ይረዳናል። እና ከነዚህ የእግዚአብሔር ሰዎች መካከል አንዱን ሰው ላይ ትኩረት አድርገን እንድናይ ነው የፈለግኩት። ከእሱ ጋር ተያይዞ አንድ በጣም የሚገርመኝ የመጽሐፍ ቅዱስ ክፍል አለ። የዕብራውያን ጻፊ የሚያቀርብበት ሁኔታ ዕብራውያን 11 ላይ በሚገርም ሁኔታ ከአቤል ጀምሮ በቃ በጣም የሚገርሙ የእግዚአብሔር ሰዎችን ይዘረዝራቸዋል። ምዕራፉን ሁሉ ይዘረዝራቸውና ምዕራፍ 12 ላይ ይመጣና እንግዲህ ይላል፣ እነዚህን የሚያህሉ ምስክሮች እንደ ደመና በዙራችን ካሉልን እኛም የሚከበንን ነገር ምናምን ጥለን የሃይማኖታችን ጀማሪውን ፈጻሚውን ኢየሱስን ተመልክተን ከፊታችን ያለውን መሮጥ ያለብንን ሩጫ እንሩጥ ይላል። በቃ አቤት ደስ ይላል። በእውነት በጣም ይገርመኛል። እና አርቲስቶች ናቸው እነዚህ ጻፊዎች። እግዚአብሔር በእውነት እንዴት አድርጎ እንደተጠቀመባቸው አላውቅም። እና አምጥቶ አምጥቶ ብቻ እንዴ ይሰላል በፊታችን እና አላማው እነሱን መሳል አይደለም እነሱ በዘመናቸው እንዲነበሩ እናንተም በዘመናችሁ ደግሞ እንደነሱ ሁኑ ነው በቃ ይሄ ነው እንደነሱ ሁኑ ዘመናችሁን ዋጁት ዘመናችሁን ተጠቀሙበት ዘመናችሁን ተባርካችሁ ለበረከት እንደሆነ አድርጉት የሚል ምክር መልእክት ነው ያለው በርናባስ ህይወቱና አገልግሎቱ የሚል ነው ያለኝ በርናባስ ህይወቱና አገልግሎቱ ህይወቱንና አገልግሎቱን ይሄንን ሰው አንድ ላይ ልናይ ፈለኩ ይሄ ሰው አንዳንዶቻችን ስንጠየቅ የት እንደሚገኝም ብዙ አይታወቅም አንዳንድ ሰዎች ብዙ አያውቁትም ለምንድን ነው ብዙ የማይታወቁት ብዙ የሚታወቅ ሰው አይደለም ግን የሚገርም የእግዚአብሔር ሰው የሚደንቅ የእግዚአብሔር ሰው እሱን እንደው በጋራ ብናይ ለኛ የሚቀርልን ነገር መንፈስ ቅዱስ ለኛ የሚያስቀርልን ነገር እንደሚኖር የነን አሰብኩኝ ስለዚህ የዚህን ሰው ህይወትና አገልግሎቱን በጋራ እናያለን በሐዋርያ ሥራ ላይ ነው ይሄ ሰው ያለው ሐዋርያ ሥራ ምዕራፍ 4 36 ጀምሮ አለ 9 27 ጀምሮ 28 ድረስ አለ ምዕራፍ 9 ምዕራፍ 11 ደግሞ ከቁጥር 19 ጀምሮ እስከ 30 እናያለን በሌሎችም ላይ ይገኛል ግን በሐዋርያ ሥራ ላይ የሐዋርያ ሥራ በሚባለው አንዳንዶቹ የሐዋርያ ሥራ ከሚባል የመንፈስ ቅዱስ ሥራ ቢባል ይሄ መጽሐፍ ይበጅ ነበር ይላሉ ለማንኛውም ግን የሐዋርያ ሥራ መባሉም ጥሩ ነው እና እዛ ውስጥ ነው ይሄ የእግዚአብሔር ሰው ያለውና እስቲ የመጀመሪያውን ክፍል አንብበን ጌታን አመስግነን እንጀምር አብረን እንቀጥል እንሂድበት ምዕራፍ 4 ቁጥር 27 ማን ነው 36 እና 37ን አብረን መልከት እንችላለን ለምን ለማያዝ እንዲረዳኝ ከ32 ጀምሮ አላነብም 32 ጀምሮ አነባለሁ ምዕራፍ 4 ቁጥር ከ32 ጀምሮ ላንብብ ያመኑትም ህዝብ አንድ ልብ አንድትም ነፍስ ነበሯቸው ገንዘባቸውን ሁሉ በአንድነት ነበር እንጂ ካለው አንድ ነገርስ እንኳን የራሱ እንደሆነ ማንም አልተናገረም ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር በሁሉም ላይ ታላቅ ጸጋ ነበረባቸው በመሐከላቸው አንድስ እንኳን ችግረኛ አልነበረምና መሬት ወይንም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበር በሐዋርያትም እግር አጠገብ ያኖሩ ነበር ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉት ነበር ትውልዱም የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚሉት ነበር እርሱም በሐዋርያት በርናባስ ተባለ ትርጓሜውም የመጽናናት ልጅ ነው እርሻው ነበረው እና ሽጦ ገንዘቡን አምጥቶ ከሐዋርያት እግር አጠገብ አኖረ ይላል አጭር ጸሎት እናድርግ የሁላችንም አዳኝና ጌታ ከሰማይ ሰማያት ራስን ባዶ አድርገ ወደኛ የመጣው የሕያው እግዚአብሔር ልጅ ክርስቶስ ኢየሱስ ክብር በሰማይ ክብር በምድር ላንተ ብቻ ይሁን ጌታ ሆይ ዛሬ ለናመሰግንህ ለናከብርህ ለናመልክህ አንተ በሰራኸውና ደስ እንድንሰኝበት በተሰጠን በዚህ ቀን በፊት ስላለን ስምህ ይባረክ ጌታ ሆይ ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ ተጽፏል። እኛ ሁላችን ተማሪዎች ነን። ከርሱ ከእውነተኛው አስተማሪ ከመንፈስ ቅዱስ ለመማር እንወዳለን። ስላንተ ለመማር እንወዳለን። ስላንተ ለማወቅ እንወዳለን። ቅዱስ መንፈስ ስፍራውን ያዝ። የኛ የሁላችን ጆሮ ባንተ የተከፈተ ይሁን። እርዳን፣ ከኛ ጋር ሁን። ለስምህ ክብር እግዚአብሔር አምላካችን ሆይ ለኛ ጥቅምና ለሌሎችም በረከት ምክር ባለመከልከል በመሃላችን ይምጣ። ክብሩ ላንተ ይሁን። ተመስገን። መልካሚቱ እጅ በጉባኤ ላይ በእኔም ላይ ትሁን በኢየሱስ ክርስቶስ ስም አሜን። እንግዲህ ይሄ ያየነው ሰው ቀደም ሲል ዮሴፍ የሚል ስምም እንደነበረው እናያለን። አንዳንድ የመጽሐፍ ቅዱስ ሰዎች በሁለት ስም ሲጠሩ እንመለከታለን። ሁለት ስም እንደነበራቸው የኋላ ኋላ አንዳንድ ጊዜ አንዳንዶቹ ስም በኋላ ላይ የነበረው ስም እያየለ ሲሄድና በዛ ብዙ ሲጠሩ እናያለን። ለምሳሌ ሳኦል የሚባለው በሌላ ጳውሎስ የሚል ደግሞ ስም አለው። ሳኦሉ በዕብራይስጡ የሚጠቀሙበት እንደነበረ ነው የሚነግሩን። ሳኦል ማን ነው? ጳውሎስ የሚለው ግን የግሪኩ ወይንም በሮሙ እንትን የሚጠራበት ስም እንደሆነ ነው። እንግዲህ እንዲህ አይነት ነገሮች አሉ። ትልቁ ነገር እሱ ላይ ሆኖ ሳይሆን ይሄ ዮሴፍ ወይንም በርናባስ በሐዋርያት የተባለ የእግዚአብሔር ሰው እንመለከታለን። ይሄ ሰው ማን እንደነበረ፣ እንዴት እንደነበረ፣ ሌላ ታሪክ እንዴት እንዳደገ፣ የት ጌታ ኢየሱስን እንዳወቀ እንዲህ ያሉ ታሪኩን አናገኝ። ግልጽ የሆነ ነገር እዚሁ ጋር ብቻ ብቅ ስል ነው ምናየ። ሌላውን ታሪኩን አናገኘው። አንዳንድ የመጽሐፍ ቅዱስ ሰዎች እንደሱ አይነት ነገር አላቸው። ለምሳሌ ኤልያስም እንደው ብቅ ስል ነው ምናገኘው። ከዚያ በኋላ ያለው ታሪኩን እንዲሁ የእግዚአብሔር ሰዎች አንዳንድ ነገር አጥንቶ እንትን ይላሉ እንጂ ብዙ ከእንዲህ አይነት ቤተሰብ ተወለደ፣ እንዲህ ባለ ቦታ ተወለደ፣ እንዲህ ባለ ሁኔታ አደገ፣ እንዲህ የሚል ነገር ብዙ አናገኝ። መጽሐፍ ቅዱሳችን ታሪክ እግረ መንገድ እንጂ ዓላማው የታሪክ መጽሐፍ አይደለም። ስለዚህ አንዳንዱ ነገር እንደሱ ሲሆን እናያለን። እና እዚህ ቦታም ይሄ የእግዚአብሔር ሰው መጣና አንድ እንግዲህ እዚህ ጋር የተፈጠረ አያይዤ ያነበብኩት ያ የወለደው ህብረት አለ። እዚህ ጋር ጠንካራ ህብረት፣ በመንፈስ ቅዱስ የተወለደ በመንፈስ ቅዱስ የተቀጣጠለ ማህበረ ሐዋርያት፣ ማህበረ ደቀ መዝሙር የሚባል አዲስ በተወለደችው በክርስቶስ ኢየሱስ ቤተ ክርስቲያን ውስጥ ነበር። እና ይሄ ህብረት ድሃን ከሀብታም ያለየ፣ በህብረትነቱ በአንድነቱ የሚያስደንቅ፣ ልክ መጽሐፍ ቅዱስ ብሉይ ኪዳን ውስጥ በተለይ መዝሙር 133 ላይ እንደምናይ እግዚአብሔር በረከቱን በዛ ያዘዘ ህብረት አንድነት እንደሆነ ነው የምንመለከተው። የሚደንቅ ህብረት ነው። ይሄ ህብረት ለሁሉ የሰው ልጅ ፍላጎት ምላሽ የሚሰጥ ህብረት ነበር። መንፈሳዊ ብቻ አይደለም፣ ማህበራዊም ጉዳይ ሁሉንም አቀፍ የሆነ ህብረት ነው። ዮሴፍ ይሄ ህብረት ልቡን ነካ። እዚህ ጋር ነው የምናገኘው በርናባስ። እና ከዛ በኋላ መጽሐፉ እንደሚለን ይሄ ዮሴፍ አመጣጡ ከሌዋውያን ወገን የሆነ ሰው። ሌዋውያን ሌዊ ያው እንደምታውቁት ከያዕቆብ ልጆች አንዱ ነገድ ነው። ይሄን ደግሞ ነገድ እግዚአብሔር ለራሱ በተለየ ሁኔታ የለየው የመረጠው እኔ ነኝ ርስትህ፣ እኔ ነኝ እድል ፋንታ የተባለ ነገድ ነው። ከዚህ ነገድ ነው። እስራኤላው በሮማን ስርም ስለነበረች በጊዜው የተበታተነ ኑሮን እየኖሩ ያሉበት ጊዜ ነውና ይሄ ሰው ሌዋዊ ቢሆንም በእስራኤል ምድር የነበረ ሳይሆን ቆጵሮስ ደሴት በሚባል ቦታ ላይ ተወልዶ ያደገ ነው ነው የሚለን መጽሐፍ ቅዱሳችን። በትውልዱ ቆጵሮሳዊ የሆነ ሰው ይለናል። ስለዚህ ይሄ ሰው መሬትም ነበረው ይላል። ቀደም እንዳልኳቸው መሬት ለዋውያን መሬት አልነበራቸው። በዘሁልቁ ላይና እንደገናም ደግሞ በኢያሱ ላይ ስንመለከት ዘሁልቁ 1 47 እስከ 54 ኢያሱ 13 33 ላይ እንደምንመለከት ጥቂት መሬት ነበራቸው ይለናል። ለዋውያን ለቤት መስሪያና ለግጦሽ የምትሆን ጥቂት መሬት ነበረቻቸው ይለናል። ይሄ ለዋዊ የሆነው በርናባስ ግን ከዚህ ያለፈ መሬት ነበረው ይላሉ የሚያጠኑ ሰዎች። ከዚህ ከተባለው ለወገኑ ከተገባው በላይ ባለርስት ነበር ይላሉ። እንዴት ባለርስት እንደሆነ ግን አብሮ የተያዘ መጽሐፍ ቅዱስ የሚነግረን ነገር የለም። መላምቶች ሰዎች የሚያጠኑ ሰዎች የሚነግሩን ቢኖርም ከዛ ያለፈ ይኖረው እንጂ እንዴት እንደኖረው ብዙ የተዘረዘረ ነገር የለም። ግን የከነከነው ይመስለኛል የወገኑ ኑሮ አለመኖሩ። ለሌዋውያን የተባለውን የእግዚአብሔር ሰው ሆኖ መኖር የሚገባውን አለመኖሩ የሚከነከነው ሰው ይመስላልና በኋላ ይሄ ህብረት ልቡ ሲነካ እዚህ ያለው በጣም የተለየ ነገር ሲያይ እሱም መጀመሪያ የወሰደው እርምጃ ምንድን ነው? የነበረውን መሬቱን ሸጠና ህብረቱን ለሚያስተባብሩ ሐዋርያት አምጥቶ ሰጣቸው ይላል። ግልግል መቼስ ባለርስት መሆን መባረክ መታደል ሊሆን ይችላል። አትሁኑ እግዚአብሔር ካለ አለመሆን ነው። እና ሰጠ እና ተደባለቃቸው። እሱም ራሱ ከዚህ ህብረት አንዱ ሰው መሆን ይበጃል አለ። በቃ ከነዚህ ጋር እድል ፋንታይን ማድረግ ይበጀኛል አለ በርናባስ። ከዛ በኋላ እዚህም ጋር ወይንም በቀጣይ ምዕራፎቹ ላይ እዚህ ሰው ታሪክ አይነሳም። የሐዋርያቱ የቤተ ክርስቲያኒቱ የኢየሩሳሌም ቤተ ክርስቲያን የሚነሱ ነገሮች አሉ። ብዙ የተባለለት ሰው አይደለምና ብዙ አልተባለለትም። እነ ዮሐንስስ እነ ጴጥሮስ የሚባል ነገር ብዙ አለ። ቀጥሎ ባለ ውስጥ የዚህ ሰው ብዙ አይባልም ይመስለኛል። ተደባልቆ እሱ እነሱን ከሚያገለግሉት አንዱ አይነት ሳይሆን አልቀርም። ምክንያቱም በመጽሐፍ ቅዱሳችን ስንመለከት እነዚህ እግዚአብሔር በሚገርም ሁኔታ የከበረባቸው የእግዚአብሔር ሰዎች የመጀመሪያ አገልግሎታቸው እግዚአብሔርን ሰዎች ያገለግላሉ። ለምሳሌ ፀሐይን እንደገናም ደግሞ ጨረቃን ያዘዘው የእግዚአብሔር ሰው ማነው? ኢያሱ ስትመለከቱ የሙሴ አገልጋይ ነበር። በቃ ሙሴን ያገለግለው ስራዬ ብሎ ሙሴን ያገለግል ነበር። ያ ብርቱ ጀግና ጄኔራል ኢያሱ እንደሱ ነበር። የእግዚአብሔር ጄኔራል የሆነ 32 መንግስታትን አሸንፎ የእግዚአብሔርን ህዝብ ምድሪቱን እንዲወርስ ያደረገ ኢያሱ የሙሴ አገልጋይ ነበር። መጽሐፍ ቅዱስ እንደሱ ይለናል። እግዚአብሔር ፈልጎ አንዳንድ ጊዜ እንደሱ አይነት አገልግሉ ሲለን እምቢ እንዳንል ነገር አለው። እግዚአብሔር ጉዳይ አለው። የኤልሳንም ስትመለከቱት ኤልሳ የሚገርም የእግዚአብሔር ሰው ነው። የሚገርም እግዚአብሔር በኤልያስ በኩል መጣው፣ ነካው። ከዛ በኋላ ወጣና የኤልያስ አገልጋይ ነበር። ኤልያስም ጉል ያደርገው ነበር። ቀስ ብሎ ሾልኮ ባዶን አስቀርቶት ሊሄድ ነበር። እሱ ግን ተለየኝ ቆየኝ አለለይ መጨረሻ ላይ ታዳ እንግዲህ ምን ልስጥህ አሁን ስለይ አሁን ሲሄድ ምን ላርግ አለ። 3 4 ጊዜ ተለየኝ ካለ በኋላ እኔ ማምፈልገው ሌላ ነገር አይደለም ባንተ ላይ ያለው የእግዚአብሔር መንፈስ በእኔ ላይ ምን ይሁን በጥፍ ይሁን አለ። አቡ አንዳንድ የእግዚአብሔር ሰዎች የሚለምኑትን ያውቃሉ። በእውነት ዙራ ዙራ ከመለመን እግዚአብሔር ይርዳን። በእውነት መግባት ነው እንጂ ወደ መሃል ወደሚፈለገው መድረስ ነው። ይሄን ነው የሚተውልን የእግዚአብሔር ሰዎች። በእውነት የገባቸው እግዚአብሔር ሰዎች እንዲህ አይነት ታሪክ ትቶልን ነው የሄዱት። ተጨመረለት ኤልያስና ኤልሳን የሚያጠኑ ሰዎች ለእግዚአብሔር ክብር ያከናወኑትን ሲያስቀምጡ ጎን ለጎን ሲያስቀምጡ በእውነት ላቸዋለሁ በእጥፍ ኤልያስ ማን ነው ኤልሳ ከኤልያስ ይልቅ እግዚአብሔር የከበረበት ሰው ነው። በእጥፍ እንደለመነ የሆነለት ሰው ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ታማኝ ነው። ክብር ለጌታ ይሁን። ታዲያ የበርናባስንም ነገር ስናይ ወደ ምዕራፍ 9 ላይ ሄደን ስንመለከት ምዕራፍ 9 ላይ ቅንጭብ ብላ በተነሳች እንትን ነው የምናየው። እዚሁ ቤተ ክርስቲያን ውስጥ ሆኖ አንድ ሁኔታ ይፈጠራል። የሚገርም ሁኔታ ይፈጠራል። ይሄ ሰው ምን አይነት አስተዋይ ሰው እንደሆነ ግን ደግሞ የመስዋዕትነት ሰው እንደሆነ የሚገልጽ ነገር እናያለን። ምዕራፍ 9 ቁጥር 27 እና 28 ላንብበው። ምዕራፍ 9 እሱንም ለማያያዝ እንዲረዳን 26ንም ጨምሬ ላንብብ። ሳኦልም ወደ ኢየሩሳሌም በደረሰ ጊዜ ከደቀ መዛሙርቱ ጋር ይተባበር ዘንድ ሞከረ። ሁሉም ደቀ መዝሙር እንደሆነ ስላላመኑ ፈሩት። በርናባስ ግን ወስዶ ወደ ሐዋርያት አገባውና ጌታን በመንገድ እንዴት እንዳየውና እንደተናገረው በደማስቆም በኢየሱስ ስም ደፍሮ እንዴት እንደተናገረ ተረከላቸው። በጌታ በኢየሱስም ስም ደፍሮ እየተናገረ በኢየሩሳሌም ሲወጣና ሲገባ ከእነርሱ ጋር ነበረ ይላል። እሱ ምንድን ነው ያደረገው? እዚህ ቦታ ስናይ አላቅም። ደማስቆ ሄዶ ነበር ወይ በርናባስ? ያንን የሚገልጽ ምንም ክፍል አናገኝ። ወይ ደማስቆ ያሉ ሌሎች ደቀ መዛሙርት አስፈላጊውን ኢንፎርሜሽን ሰጥቶት ነበር ወይ? እሱንም አናገኝ። ግን አንድ የሚገርም ነገር ግን ጌታ የሰራው ስራ አለ በደማስቆ። ሁላችንም እንደምናውቀው እዚሁ ምዕራፍ 9 ላይ ሳኦል የተባለ ጳውሎስን ጌታ ተገናኝቶት አቅጣጫውን አስቀይሮታል። ይሄ ሳኦል የተባለው ከፍተኛ ባለስልጣን ነው፣ ምሁር ነው፣ ስልጣን ተሰጥቶታል፣ ደብዳቤ ይዟል፣ ለመግደል ለማሰር ተነስቶ ክርስቲያኖቹን ሲያሳድድ ጌታ በመንገድ ተገናኘው። ማን ያለው ምን ላድርግ አለው? በተነገረው መሰረት ወጣ። የጌታ ኢየሱስ ክርስቶስ አገልጋይ ሆነ። ሁሉንም ተወ። በዛ በደማስቆ ተነሱበት ይላል። እነዛ ቀድሞ ከሱ ጋር የነበሩ አይሁዶች አሁን እሱን ሊያሳድዱ እሱን ሊያሰቃዩ በመስክረነቱ እሱ የመሰከረ ኢየሱስ ክርስቶስ ጌታ እንደሆነ የእግዚአብሔር ልጅ እንደሆነ አዳኝ እንደሆነ ይመሰክር ስለነበረ ሲነሱበት ደማስቆ ያሉ ደቀ መዛሙርት ያስመልጡታል። ወደ ኢየሩሳሌም መጣ። ኢየሩሳሌም ሲመጣ ደቀ መዛሙርት ፈሩት። ምክንያቱም ይሄ ሰው ያለው ታሪክ የሚታወቅበት መታወቂያው መጥፎ ነው። አስገዳይ ነው እስጢፋኖስን ያስገደለ ሰው እንደሆነ መጽሐፍ ቅዱስ ይናገራል። ሌሎቹን ሲያሳድድ እንደነበረም ደግሞ ወሬው ተወርቷል በደንብ ይታወቃል። እንዴ ይሄ ሰው ተከናንሞ ሐላችን ገብቶ ምን ሊያደርግ ፈልጎ ነው አሉ ደቀ መዛሙርት። በኢየሩሳሌም የነበሩ ሐዋርያት ሁሉ ፈሩ። ወላ ይሄ ሰው እዚህ ቦታ ለዚህ መናገር ለተሳነው አንደበት ላጣ አንደበት አለው እኮ ጳውሎስ ይናገራል እኮ ጳውሎስ ግን ጊዜ አለ። ይሄ ጊዜ ጳውሎስ የሚናገርበት ጊዜ አይደለም። ታሪኩ አቅም አሳጥቶታል። የቅርብ ጊዜ ታሪክ አለው ግን ደግሞ ተቀይሯል። አዲስ ሰው ነው። አይሁዶች አክራሪ አይሁዶች ያሳድዱታል። ደቀ መዛሙርት ደግሞ ሊቀበሉት አልቻሉ። የዚህ ሰው እድል ፋንታ ምን ሊሆን ይችላል? በጣም ከባድ ነው። ከሁሉ ያጣ ብቸኛ የሆነ ሰው ጳውሎስ በዚህ ቦታ በርናባስ ወዳጅ ሆነለት። ክብር ለእግዚአብሔር። በርናባስ የጌታ ሰው የጌታ ወገን ሆኖ ከጳውሎስ ጎን ተሰለፈ። ይሄ ሰው አለ ይሄ ሰው በደማስቆ መንገድ ላይ ጌታችን ኢየሱስ ክርስቶስ ተገናኝቶት ለውጦታል፣ ቀይሮታል። እሱ ሲመሰክር እሱ ሲሰብክ የእሱ ሕያው ምስክር ሆኖ ሳለ በደማስቆ ከደማስቆ ደግሞ ተሰዶ ነው የመጣው። ልንቀበለው ይገባል። ሞገስ እግዚአብሔር የሰጠው ሰው ከዛ በኋላ ጭጫሉ እንደሆነ ነው። ምክንያቱም ልክ ከዛ እሱ ከመሰከረ በኋላ በኢየሩሳሌም ምስክርነቱን ቀጠለ ነው የሚለው። ሌላ ነገር ብዙ አናይ። በር ከፈተለት። በር የሚከፍት በርናባስ በርን የሚከፍት በርናባስ የሚፈልግ የሚያደፋፍር ቀጥሎ ያለውንም ታሪክ ስንመለከት እንዲህ አይነት ሰው የሚያበቃ የእግዚአብሔር ሰው ያበቃል። የእግዚአብሔር ለሆነ የሚያበቃ የእግዚአብሔር ሰው ነው። በእውነት በበርናባስ ላይ የነበረው የጌታ መንፈስ እኛንም በሙላት ያገኛል። አፍላጡ መናገር ላቃታቸው ግራ ለተጋቡ በዙራቸው ሁሉ ጨለማ ለሆነባቸው ለነ ጳውሎስ እኔ አለሁ የሚል ሰው እኔ አለሁ እኔ ተወራርጄ አስረዳለሁ ስለሱ የሚል እግዚአብሔር በእውነት እንዲህ አይነት ሰዎችን በዘመናት ሁሉ ይፈልጋል። ይፈልጋል ጌታ። ይሄ የመከሩ ጌታ ስለ መከሩ የማርፍ ጌታ ለመከሩ ደግሞ የመረጠው ሰራተኛው ጳውሎስ ቦታ ሲያጣ ተቀባይ ሲያጣ የሚቀበልለት የሚያሰማራለት በርታ በርታ የሚልለት ይፈልጋል። ወገኖች ይፈልጋል ጌታ ይፈልጋል። ይሄ ሰው እኔ ወይ በሰማም ይሁን በምንም ይሁን ግን አሻግሮ በጳውሎስ ውስጥ ያለውን የሚገርም የወንጌል አርበኝነቱን ማየት ችሎ በጣም ፋርሳይት እንዲሆነ የሩቅ መመልከት የሚችል የእግዚአብሔር ሰው ከዛ በኋላ በርናባስ ሌላ እድል ሲገጥመው እናያለን። እስካሁን ድረስ ብዙ አይደለም። እዚች ጋር እዚች በኢየሩሳሌም ቤተ ክርስቲያን አንድ ጊዜ ሐዋርያትን የሚያግዝ ህብረታቸውን የሚያግዝ የሚያጠናክር ስጦታውን ሲሰጥ አይተናል መጀመሪያ። እዚህ ጋር ደግሞ ስለዚህ ሰው ሲሟገት ሲከራከር ሲያስረዳ እና የደቀ መዛሙርቱ ልብ ሲያገኝና ይሄን ሰው ሲያሳርፍ አይተና የመጽናናት ልጅ ሁነቱም የመጽናናት ልጅ ጳውሎስን አጽናናው አይዞ ብዙ ያለው ይመስለኛል ምክንያቱም መጽሐፍ ቅዱሳችን ቅንጭብ ሲያረገው ነው ምናየው ብዙ ሁሉ ቢጻፍ ኖሮ ምድርም ባልበቃ ይላል ዮሐንስ አይደለም እና ሁሉ አልተጻፈም ግን ብዙ ያለው ይመስለኛል ሐዋርያቱ ሰምቶ ዝም ሲሉ እሱ ይዞት ዞር ብሎ በርታ አለው አብረን በርታ ያለው ይመስለኛል የሚያበረታታ ሰው ነው ከዛ በኋላ ግን የኢየሩሳሌም ቤተ ክርስቲያን ይሄን ሰው ምን ታረጋለች ሚሽነሪ አድርጋ ትልከዋለች ዘመን ደግሞ መጣለሱ እስካሁን ድረስ ቁጭ ብሎ እንዲ ይማሩ ከነበሩት ምክንያቱም ቀድም ባነበብኩት ምዕራፍ 2 ላይና ምዕራፍ 4 ላይ ባለው የደቀ መዛሙርት ህብረት ይማራሉ ያስተምራሉ ይጸልያሉ ይረዳዳሉ ሁሉ ነገር ነበር እዛ ውስጥ ነበር ሲዘጋጅ ነበር በእውነት የእግዚአብሔር ለሆነ ነገር ራሳቸው ሰጥቶ የሚዘጋጁ ሰዎች ቀናላቸው አው ቀናላቸው በዚህ ጅግ በበዛ መከር ውስጥ ለኔም ለእናንተም ቀናለ ክብር ለእግዚአብሔር አንዳንድ ጊዜ እንዲሁ ፍጻሜያችን የሚሆን ይመስለኝ ግን ጠበቅ አርገን እንማር ጠበቅ አርገን በህብረቱ ውስጥ እንሁን እግ ከእግዚአብሔር ዘንድ ቀናል ይሄ ሰው ሚሽነሪ ሆኖ ወዴት እንድላክ ወደ አንጾኪያ ቤተክርስቲያን እንድላክ አዲስ የተተከለች ቤተክርስቲያን የኢየሩሳሌም ቤተክርስቲያን አሁን በስደት ምክንያት ተበተነችና የተበተኑ ቅዱሳን ቃሉን እየሰበኩ ይኖራሉ አንዳንዶቹ አይ እኛ ለአይሁድ ብቻ እንስበክ እየተባባሉ ሲሄዱ አንዳንዱ ግን ሾለክ አሉና ከአንጾኪያ አከባቢ ለነበሩት ለአሕዛብ ወንጌል ተሰበከ ከሰበኩት መሐከል ምዕራፍ 11 ላይ ሄዳችሁ ብትመለከቱት ለአንጾኪያ ወገኖች ወንጌልን ከሰበኩት መሐከል መጽሐፍ ቅዱስ እንደሚነግረን አንዳንዶቹ የቆጵሮስ ሰዎች ይላል የቆጵሮስ ሰዎች ምንድነው የሚለው ከእነርሱ ግን ይላል ምዕራፍ 20 ላይ ማን ነው ቁጥር 20 ላይ ምዕራፍ 11 ቁጥር 20 ላይ ከእነርሱ ግን የቆጵሮስና የቄረና ሰዎች የነበሩት አንዳንዶቹ ወደ አንጾኪያ መጥቶ የጌታን የኢየሱስ ክርስቶስን ወንጌል እየሰበኩ ለግሪክ ሰዎች ተናገሩ የጌታ እጅ ከእነርሱ ጋር ነበረ ቁጥራቸውም እጅግ የሚሆን ሰዎች አምኖ ወደ ጌታ ዞር አሉ ይላል ሄር ሚገርም ነው ወንጌሉን ለመናገር እግረ መንገዳቸውን ይናገሩ የሄዱ ይናገሩ ወምን መንገድ እንደተናገሩ አላቀም ግን የተበተኑ ናቸው ለከቆጵሮስ የሆኑቱ ግን ለነዚህ ለአንጾኪያ ወገኖች ወንጌል ሰበኩ ይላል ምን አልባት እነዚህ ከቆጵሮስ የሆኑቱ ቀደም ሲል መንፈስ ቅዱስ በወረደበት ጊዜ ምዕራፍ 2 ላይ አዋራስ ራ ላይ ተሰብስቦ ከነበሩት መሐከል ሰዎች ነበሩ ከየሀገሩ የመጡ ነበሩና ከነዛ መሐከል የነበሩ ይሁኑ ወይንም ደግሞ ከኢየሩሳሌም ቤተክርስቲያን ሲትበተን የተበተኑ ከሰበኩላቸው መሐከል ይሁን አሁንም እንዳልኳቸው ይሄ አንድ በአንድ ዝርዝር ታሪኩ አልተመዘገበ ግን የቆጵሮስ ሰዎች ሆኑ የወንጌል ስግን ሰዎች ሆኑ ወንጌል የደረሳቸው ሰዎች ሆኑ ግን አሁን ለዚህ አንጾኪያ አከባቢ ላሉት ወንጌል ሰበኩ እና ደግሞ ቁጥራቸው እጅግ የሆነ ብዙ የሆኑ ሰዎች ወደ ጌታ ዞር አሉ ይላል ይሄው ለኢየሩሳሌም ቤተክርስቲያን ለሐዋርያቱ ደረሳቸው ለዚህ ሐዋርያቱ አሁን ለዚህ አይነተኛ ሰው ፈለጉ መቼስ ሚሽነሪ ሲላክ የተረፈን ሚሽነሪ አይደለም ይላከው። እናንተም ስትልኩ ባካችሁ እንደሱ። እኔ በጣም ልቤን የሚነካ አንድ ተፈራ መጋቢ ተፈራ ጉንፋ የሚባል በወለጋ ውስጥ እግዚአብሔር ረድቶት ጌታ ተጠቀመበት ወንድም ነውና፣ እሱ ወንድም ብዙ ጊዜ እኛ በምንድነው ይሄ በሚሽን ላይ ስለምንሰራ በተለይ በሸዋ ውስጥ አዲስ አበባ ዙሪያ ላይ ብዙ ኦሮምኛ ተናጋሪ የሆኑትን ከወለጋ ቤተክርስቲያን እንጠይቃለን። ብዙ ስላሉ እርገታቸውንም ስለምናቅ በጣም ብዙ አሉ። በእውነት በጣም ብዙ አሉ። ግን ያ መጋቢ አምጦ ከአጥቢያ ቤተ ክርስቲያናት ጋር ተነጋግሮ የሚመጡ በሽማግሌዎች ይሆናሉ ተብሎ የተሰጡትም ጋር ጊዜ ወስዶ ትንሽ እንደ ማቀማማት እንኳን ካየባቸው ቆይ ነው የሚለው። አይልካቸው አይልካቸው። ልቡ ሲሞላ በእውነት እግዚአብሔር ከነሱ ጋር እንዳለ ሲረዳ ብቻ ነው የሚልካቸው። እና እኔ በኢየሩሳሌም ቤተ ክርስቲያን እንደሱ የሆነ ይመስለኛል። ሌሎችም ብዙዎች የነበሩ እንደሆነ ግልጽ ነው። ግን አዩና ለዚች ለአዛብ ቤተ ክርስቲያን አይነተኛ ሰው ማን ነው አሉ። አካባቢውን የሚያውቅ ሰው ማን ነው? ቋንቋውን ባህሉንም ሊያውቅ የሚችል ሰው ማን ነው? ማን አለን እንዳሉ። እንደዚህ ብሎ አልተጻፈም። አሁንም እንዳልኳቸው ግን እንዲህ እንዳሰቡ በደንብ እንትም ለምን ይሄንን የቆጵሮስ ሰው ትውልዱ የቆጵሮስ ሰው የሆነውን ኢየሩሳሌም ውስጥ ምን ያህል እንደኖረ አላቅም፣ ይሄንን ሰው መረጡት እና ሂድ አሉት። እሱም ብድግ አለና ወደ አንጾኪያ ሲጓዝ እንመለከታለን። በጣም ቅን የሆነ ሰው ነው፣ ትሁት የሆነ ሰው። ከዚህ በኋላ ባለው ታሪኩም የምናየው ይሄን ሰው በዚህ መልኩ ነው። እሱ ብቻ አይደለም፣ መጽሐፍ ቅዱስ ራሱ በዚህ ክፍል ሲናገር ደግ ሰው ነው፣ መንፈስ ቅዱስና እምነት የሞላበት ሰው ነው ይላል። እዚህ ቁጥር 24 ላይ ሄዳችሁ መመልከት ትችላላችሁ። ደግ ሰው ነው፣ መንፈስ ቅዱስና እምነት የሞላበት ነው ይላል። እንዴት ደስ ይላል! እንዲህ አይነት ሰው በመሐከላችን ያለ ይህን ሰው ነው የምንልከው አሉ። እግዚአብሔር ይባርካቸው። በእውነት ይህ ሰው ነው መላክ ያለበት። የአካባቢ የቆጵሮስ ሰው የመሆኑ ለአንጾኪያ ቀረብ ያለ ቋንቋውን ባህሉን የማወቁ ብቻ አይደለም፣ ግን የሚያስፈልገው ይሄ ዋና ጉዳይ ያለው ይሄ ሰው ነው አሉ። ይሄ ሰው ነው። ይሄ ሰውማ ለኢየሩሳሌም ቤተክርስቲያንም እኮ ያስፈልጋል። አዎ ያስፈልግ እንጂ አሁን እኛ ከጌታ ጋራ መተባበር አለብን። መንፈስ ቅዱስ ከሚሰራ ጋራ መተባበር አለብን። ቅድሚያ ለዚህ መስጠት አለብን አሉ። እግዚአብሔር ይባርካቸው። በዚህ መልኩ አንድ ጊዜ በጣም ልቤን የነኩ ወገኖች ነበሩ። አንድ ቤተ ክርስቲያን ነበር፣ ቆላማ ክፍል ውስጥ ያለች ቤተ ክርስቲያን ናት። መንፈስ ቅዱስ የሚገርም ስራ ሰራና አካባቢው ተለወጠ፣ የጌታ ሆነ አካባቢው። እነሱ ጋር ብቻ አልቆመ፣ ወደ ሌሎች ቀበሌዎች ወንጌሉ ተዛመተ፣ ዘመተ ወንጌሉ። ምን እንደምናደርግ እኛ በቃ ተደሰትን። ግን ምን እንደምናደርግ ሰው ከየት እንደምናመጣ እንዳልኳችሁ ባህሉን ቋንቋውን የሚያውቁ ሰዎች ያስፈልጋል። የአዲስ አበባ ልጆች ወስደን እዛ ማስቀመጥ አንችልም። በኋላ የዛች ቤተ ክርስቲያን ሰዎች ምን አደረጉ? የነበራቸውን አንድ አገልጋይ ጨምሮ ወደ 76 ሰዎች እነሱ ሰጡ። የወንጌል መልእክተኞች የሚሆኑትን ሰጡ። በየቀበሌው አሰማራ። የራሳቸውን ስራ ይሰሩ የነበረው ታጥቆ ይሰሩ የነበረው ሌሊትና ቀን ይሰሩ የነበሩት የቤተ ክርስቲያኒቱ ሽማግሌዎች ዲያቆናት ሌሎች አገልግሎት ዘርፍ ውስጥ የነበሩ ብቻ ናቸው። አገልግሎታቸውን ሩቅ ሰጥ ላቁት ሌላ አገልግሎት እስኪመጣ እናንተ እስክትችሉ አገልግሎት እስኪሰጥ ድረስ ይሄድ የኛ አገልግሎት አሉ። ቤተሰቡን ትቶ ወጣ ያ አገልግሎት። ቤተሰቡን ቤተ ክርስቲያን ውስጥ ትቶ እሱ ወጥቶ እዛው ቀንም ለሊትም እዛ ያገለግል ነበር። እኛን ራሳችን ቀበቷችን እንድናጠብቅ ምክንያት ሆነ። አደፋፈሩን አበረቱን። ለምን ያደረጉት ነገር ከአእምሯችን በላይ ነበር። አንድ ሰው ሰልጥኗል ማገልገል ይችላል የሚባለውን አንድ ሰው ሳያስቀሩ ወንጌሉ ወደ ሄደበት ተከትሎ ሄዱ። የኢየሩሳሌም ቤተ ክርስቲያንም በርናባስን ማጣት ቀላል አይመስለኝ። አይሁን እንጂ ግን በርናባስን ሰጠች። በእውነት ምንድነው የምንሰጠው? ለእግዚአብሔር የምንሰጠው ምንድነው ብለን እንድናስብ በእውነት ያደርገናል። ሰጡ በርናባስን፣ ደግ ሰው፣ መንፈስ ቅዱስ የሞላበት እምነት የሞላበት ሰውን ሰጡ። አይ እገሌማ ለኛ በጣም ያስፈልጋል፣ እገሊትንማ እንዴት አርገን በመስጠት ኪሳራ የለም። በእውነት እላቸዋለሁ በእግዚአብሔር ጉዳይ በመለቀቅ በመስጠት ኪሳራ የለም፣ በፍጹም የለም። ይሄ ሰው ሄደ፣ ወደዚህ አዲስ ቦታ ነው ሄደው። ሰዎች ብዙ ሆነው በአንድ ጊዜ ሲያምኑ ዝብረርቁ ነው የሚወጣው፣ ቀላል አይመስላቸው። ዝብረርቁ ነው የሚወጣው። እኔ አንድ ጊዜ በቤተ ክርስቲያን ተልኬ ባሌ ጎባ ሄድኩኝ። አዲስ የቤተ ክርስቲያን ስራ እዛ ተጀምሯልና ሄድኩኝ። ሄጄ ሳይ ወጣት ናቸው በሙሉ፣ መንፈስ ቅዱስ ገብቶ ያንጫጫለሁ። በቃ እኔ በእውነት እላቸዋለሁ እዛ ያለኝ ተልኮዬን ከጨረስኩ በኋላ እንዴት ልውጣ? ምን ልብ ላገኝ? በቃ ገቡ ውስጤ። በቃ ምንም አቅም አጣ። በጣም ነው የተቸገርኩ። እነሲን ጌታ ትቻቸው ልሂድ አልኩኝ። እድሉን አግኝቼ ብዙ ተመላልሻለሁ። በጣም የምወዳቸው እንደወለድኳቸው ልጆቼ ነበር የሚመስሉ። በእውነት በስጋም እንኳን እንደወለድኳቸው አይነት ነበር የሚመስሉ። ግን ልላችሁ የፈለግኩኝ ምንድን ነው፣ አዲስ የእግዚአብሔር ስራ ሲጀመር ያለው ነገር ጥሩ ነገር አለ፣ ግን መሰራት ያለበት ደግሞ ብዙ ነገር አለ። ብዙ ነገር ይሄ ሰው ያስፈልግ ነበር። በእውነት ደግ ሰው። አዎ ደግ ብቻ አይደለም፣ እምነትም መንፈስ ቅዱስም የሞላበት ሰው ነው። እውነተኛ ሚሽነሪ፣ እውነተኛ ሚሽነሪ። እንዲህ አይነት ሰዎች ባሉበት ጊዜ፣ እንዲህ አይነት አገልጋዮች ወደ ቤተ ክርስቲያን ሲመጡ ሐዋርያ ሥራ ምዕራፍ 6 ላይ እንደምንመለከት ቤተ ክርስቲያን ታድጋለች፣ ትሰፋለች፣ ትባረካለች፣ ለበረከትም ትሆናለች። እውነት ነው። በእውነት እውነት ነው። እና ይሄ ሰው እንዲህ ያለ ሰው ይቺ ቤተ ክርስቲያን አገኘች። ይቺ ጀማሪ አንደኛ ከኢየሩሳሌም ውጪ የመጀመሪያይቱ የአዛብ ቤተ ክርስቲያን ናት። ይቺ ቤተ ክርስቲያን እስከ ዛሬ ድረስ በምሳሌነቷ ተወዳዳሪ የሌላት ቤተ ክርስቲያን ናት። በጣም ድንቅ 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 የሆነች ቤተ ክርስቲያን ናት የአንጾኪያ ቤተ ክርስቲያን። እንዲሁ አልሆነችም። የጌታ የሆነ ሰው ስለተሰጣት ነው። በእውነት የክርስቶስ ኢየሱስ ልብ ያለው የክርስቶስ ኢየሱስ አጀንዳው የሆነ ከራሱ ጋር የተያዘ ጉዳይ የሌለው የሚገርም የእግዚአብሔር ሰው ስለተሰጣት ነው። እግዚአብሔር ለቤተ ክርስቲያን በእውነት የትም ላለች ቤተ ክርስቲያን የጌታ ልብ ያለው የጌታ የሆነ ሰው ይስጥልን። አዎ በእውነት እጅግ አስፈላጊ ነው። እጅግ አስፈላጊ ነው። ከዛ በኋላ ይቺ ቤተ ክርስቲያን በጣም እየሰፋች ሄደች። ማንበብ እንችላለን። እሱ ምን እንዳደረገ እንዲህ ሲል ይናገራል። በርናባስ ወደ አንጾኪያ ላኩት ይልና እርሱም መጥቶ የእግዚአብሔርን ጸጋ ባየ ጊዜ ደስ አለው ይላል። በቃ የእግዚአብሔርን ጸጋ አይቶ ደስ የሚለው ሰው የእግዚአብሔርን ጸጋ አይቶ ለእኔ ይበጀኛል፣ ለኑሮዬ ይሆንልኛል አይነት አይደለም። ግን ጸጋውን አይቶ ክብሩ ሲንሰራፋ ጌታ በዛ ቦታ መሆኑን ሲያይ ደስ አለው። በቃ የእግዚአብሔር ነገር ነው። እሱማ ያለውንም ሰጠኩ ራሱንም ሰጠኩ ደስ አለው ይላል። የምንን አይቶ? ጸጋውን አይቶ ደስ አለው። የእግዚአብሔር ጸጋ እኮ የሚታይ ነው ወገኖች። የእግዚአብሔር ጸጋ እኮ ለገባ ሰው የሚያስደስት ነው፣ የሚያፍለቀልቅ ነው። በቃ ክብር ለጌታ ይሁን። ደስ አለው ሁሉንም ይላል። ሁሉንም ቁጥር 23 ላይ ሁሉንም በልባቸው ፍቃድ በጌታ ጸንተው ይኖሩ ዘንድ መከራቸው ይላል። መከራቸው የምክር ሰው በእውነት አንዱ በቤተ ክርስቲያን ውስጥ ልብ መባል ያለበት ሊሰመርበት የሚገባ አገልግሎት ምክር ነው። ጌታ ራሱ ኃያል መካር አይደል? አዎ እኛ የእሱ መካሪዎች ልንሆን ይገባል። ምክር በየቦታው በእውነት ምክር ያስፈልጋል። ምክር ከሌለ ሰው በጣም በጣም ይጎዳልና መከራቸው ቁጭ እያደረገ እንዲህ በጉባኤ እፊታቸው እየሆነ መከራቸው። ከዛ በኋላ ምን እየሆነ ሄደ? ብዙ ሕዝብም ወደ ጌታ ተጨመሩ ይላል ቁጥር 25 ላይ። ብዙ ሕዝብም ወደ ጌታ ተጨመሩ። አሁን እንደ ባለ አደራ ይሄ እግዚአብሔር ሰው አደራውን የሚወጣበትን መንገድ መፈለግ አለበት። ገባው። ብዙ ሕዝብ ሲጨመር በረከትም ነው። ብዙ ሕዝብ ሲጨመር ግን እንደ ባለ አደራ አደራዬን እወጣለሁ ወይ እችላለሁ ወይ የተጨመረውን ሁሉ ተሸክሜ መሄድ እችላለሁ ወይ የሚል ባለ አደራ አስተዋይ ነው። በእውነት አስተዋይ ነው። ይሄ ሰው ደግሞ ወገኖቼ ሁሉ ሰው ረስቶት ሊሆን ይችላል። ማንን? ሳኦል በኢየሩሳሌምም እኮ አልተመቸውም። ይሄ ጳውሎስ አልተመቸውም። ለምን? ኢየሩሳሌም ያሉ ደግሞ አይሁዶች ጳውሎስ ላይ ተነሱና ሊገሉት ሲፈልጉ ሐዋርያት ወደ ጠርስስ ወደ ትውልድ ቦታው እንዲሸሽ አደረጉትና አስመለጡት። ከደማስቆም አልተመቸውም። የንጉሱ ከተማ ኢየሩሳሌምም አልተመቸችውም። መጽሐፍ ቅዱስ አንድ ነገር ይለናል፣ ማንም በክርስቶስ ኢየሱስ እግዚአብሔርን መስሎ መኖር የሚወድ ምን ይሆናል? ይሰደዳል ይላል። በደማስቆም ይሰደዳል፣ በኢየሩሳሌም ይሰደዳል። እሱ ደግሞ እምቢ፣ እኔ የምኖረው ለራሴ አይደለም፣ እኔ የምኖረው ለተገናኘኝ፣ በመንገዴ ላይ ለቆመው፣ ማንነቱን ለገለጸልኝ፣ ስራውን ለሰጠኝ ለኢየሱስ ነው አለ። እምቢ በደማስቆ እምቢ በኢየሩሳሌም አለ። እንግዲህ መኖር አትችልም ተባለ። ወደ ትውልድ ቦታ ተሰደደ። ወደ ትውልድ ቦታ ተሰዶ ብዙ ሰዎች ታሪኩን የሚያጠኑት ከስምንት ዓመት በላይ መኖሩን ይስማሙበታል። አንዳንዶቹ 11 ዓመት ኖሯል ይላሉ። አንዳንዶቹ 12 ዓመትም ይላሉ። እንዲሁ ያየኋቸው መጽሐፍቶች ላይ ማን ነው ይሄንን ያህል ዘመን የኖረው? ጳውሎስ ምን ሲያረግ ነው የኖረው? ምንም የተጻፈ ነገር የለም። አቤት እኔ ገረመኝ። እንደው ጌታ በእውነት እንዴት ሰው ተርፎታል እንዴ ያልኩ። ጳውሎስ አሁን ይሄን ያህል አመት የትውልድ ቦታ ሄዶ ምን እንደሰራ ሳይታወቅ ዝም ብሎ እንዴት ነው የቆየው? ምክንያቱም ከዛ በኋላ የሆነውን የጳውሎስን ነገር ሁላችንም ስናየው ምን ነው እንደው በቃ እንደው በእውነት የሱ የሆነ ልብ እንደው ወጥቶ እኔ ውስጥ ቢሆን አይነት ያሰኛል። ሚገርም የእግዚአብሔር ሰው ግን ጌታ ቁጭ በላለው አገርህ እዛ ትውልድ ቦታ ቁጭ በላለው። ምክንያቱም የክርስቲያን ተከለ መሰከረ ምንም አናይ አይልም ቁጭ። የእግዚአብሔር ሰዎች አንዱ ምልክታቸው ምን እንደሆነ ታውቃላችሁ? ስራ ሲባሉ ይሰራሉ፣ ቁጭ በል ሲባሉ ቁጭ ይላሉ። ምንም እኮ ማገልገልም ማለት እኮ መታዘዝ ማለት ነው፣ ሌላ ታሪክ የለው። እግዚአብሔር ካስቀመጠ መቀመጥ ጥሩ ነው። በቃ መቀመጥ መስማማት ነው በቃ የሚያስፈልገው። ምን እሱ እኮ አገልጋይ እኮ አልጠፋም። እነዚህ ቅዱሳን መላእክቶች ብርቱ መላእክቶች የእሱ አይደሉም? መጨረሻ ላይ እኮ ወንጌሉን መዞ እንደሚሰብኩም ይናገራል። ራእይ 14 ላይ እግዚአብሔር ቃል እንደሱ ይለናል። ብርቱ መልአክ ወንጌሉን ወስዶ ወጣ ይላል፣ ሰበከ ይላል። እና እነሱ እኮ ማሰበክ ይችላሉ ስለሚወደን። እሱ የጀመረውን የመንግስቱን ወንጌል እንድናገለግል እድሉ ሰጠን እንጂ እሱ እኮ መስበኩ ለሱ ከባድ ሆነው አይደለም፣ መንገድ አለው። ክብር ለእግዚአብሔር ይሁን። ለማንኛውም አስቀመጠው ጳውሎስ ማን ነው? በርናባስ ግን ስለዚህ ሰው የተለየ ሸክም አለው። ሌሎች ረስቶታል፣ እሱ ግን አረሰው። እና እዚህ ጋር እንዲህ ይመስለኛል፣ እናንተ የአንጾኪያ ወገኖች፣ ዲያቆናት፣ ሌሎችም እናንተ ስራውን ስሩ አለና አሁን ብድግ አለና ይሄ ሰው ወዳለበት ጠርሴስ ወደሚባለው ቦታ ሲገሰግስና እኔ ሳይ ከአንጾኪያ 200 ኪሎ ሜትር ርቀት ላይ ነው የሚገኘው ይሄ ቦታ። ደርሶ መልስ 400 ማለት ነው። በምን እንደሚሄዱ አላቅም። በጊዜው በመርከብ ሊሆን ይችላል፣ በእንስሳትም ሊሆን ይችላል። ገሰገሰና ወደዛ ቦታ ደረሰና እንዴት እንዳገኘው አላቅም። አገኘውና ይዞት መጣ ይላል ክፍሉ። እንደዚህ ነው የሚለን፣ አገኘውና ይዞት መጣ። አገልጋይ ከአገልግሎት ጋር ለማገናኘት አመጣውና ሰጠው ይላል። የሚገርም ነገር ይታየዋል በውስጡ ያለው ነገር። ከዛ በኋላ በአንጾኪያ ያሉት ወገኖች ተምሮ ለመጀመሪያ ጊዜ ደቀ መዛሙርት ሆኑ እና ክርስቲያኖች ተባሉ ይላል። ደቀ መዛሙርት አደረጋቸውና አስተማራቸው። አንድ ዓመት ነው የተማሩት ነው በአንጾኪያ ቤተ ክርስቲያን። እሱ ከመጣ በኋላ አንድ ዓመት ትምህርት ነበር ይላል። አስተማረና ኢየሱስ ክርስቶስ ክርስቶስ እንዲሸቱ አደረገ። በእውነት ክርስቲያኖች እነዚህ ክርስቲያኖች ተባሉ። እንትን እኮ ጥሩ ስም እኮ ሊያወጡላቸው ፈልገው አይደለ? እኛን መጀመሪያ ላይ ጴንጤ ምናምን እያሉ ልጆችም እንትን እያሉን እንደሚሄዱ አይነት። አሁን ጴንጤውም እኮ ጥሩ ስም ሆናል አይደል? የክብር ስም አይነት እየሆነ ነው። እንደዚህ ነው ይሄ ክርስትና የሚባለውም እኮ የተሰጠው እንደሱ ነው። ተባሉ ክርስቲያኖች ተባሉ ይላል። ከዛ በኋላ የሚገርማችሁ ነው፣ እንዲህ ነው የሚሆነው። በርናባስና ጳውሎስ እያለ ይቀጥልና ታሪኩም እንደሚታረጋላችሁ ታውቃላችሁ። ጳውሎስና ሽፍት ያደርጋል። ጥሩ እንደሱ እኮ ነው በእውነት እያሉ ማየት ነው እንጂ በቃ ኦቨርቴክ ሲያደርግ እንትና ጳውሎስ ሻይን በቃ ሲያደርግ እንትናን ሲሸፍነው ታያላቸው። ምንም ችግሩ አይደለም እሱ ግን የአገልግሎት አጋር ሆኑና ሁለቱ አብሮ ሲላኩ አብሮ ችግሮች ሲፈቱ ወደ ኢየሩሳሌም ጉባኤ ምዕራፍ 15 ላይ አብሮ ሲሄዱ ሌሎችም አሉ አብሮ ሲሄዱ ታያላችሁ። ለኢየሩሳሌም ቤተ ክርስቲያን በችግር ጊዜ የሚያስፈልገውን እርዳታ ይዞ ሁለቱ ሲሄዱ ታያላችሁ። የአገልግሎት አጋር አብሮt ሊረዳው የሚችል ሌሎችን ስንረዳ እኛ እንረዳለን ሌሎቹ ስንጠቅም እኛ ደግሞ እንጠቀማለን እኛ ደግሞ እናርፋለን የሚገርም ነገር ከዛ በኋላስ ምዕራፍ 13 ላይ ዳጩ ቁጥር 1 እና 2 ላይ ስትመለከቱ ያንጾኪያ ቤተክርስቲያን የበለጸገች ቤተክርስቲያን ናትና ይቺ ቤተክርስቲያን አንድ ላይ ሰብስባ እነዚህን ሰዎች ምን ስታደርጋቸው እና ያለን እየጸለዩ ሳሉ የለኔ የጠራኋቸው ለኔ ለዩልኝ አለ ጌታ መንፈስ ቅዱስ ሁለቱ ናቸው የተለዩት ሁለቱ አብሮ ሲጓዙ ታያላችሁ ሚሽነሪ ጉዞን የመጀመሪያውን አብሮ ነው የተጓዙት ሁለተኛውንም ሁለቱም ሄደዋል ግን የጳውሎስ የሚሽነሪ ጉዞ ነው የሚባለው አይደል ሁለቱም ሄደዋል ተለያይቶ ነው ግን የሄዱት የተለያዩበት ጉዳይም እንዴት ነው ቢባል በመጀመሪያ ጉዞ አብሯቸው የነበረ ማርቆስ የሚባል ወጣት ልጅ ደክሞት መንገድ ላይ የኢየሩሳሌም ተወላጅ የሆነ ልጅ ነው ትቷቸው ተመለሰ አብሯቸው ያገለግላቸው እንደነበረ እናያለን ጳውሎስ ተቆጣ እንዴት ጥሎን ይመለሳል አይነት ይመስላልና ከዛ በኋላ ሁለተኛውን ጉዞ እናድርግ ብሎ ጳውሎስ ሐሳብ ያቀርባል እሺ ይልና በርናባስ ያገለግልናቸውን እንያቸው የሚል ነው እሺ ይልና ከዛ በኋላ ግን በርናባስን በርናባስ ማርቆስን ይዘንን ሂድ ይላል ይሄ አይሆንልኝም አለ ጳውሎስ አይሆንልኝም ይሄን እንደገና ይዤኔ አልሄድም አለ አትሂድ ያለ ይመስለኛል አትሂድ አንተማ አሁን በሩ ተከፍቶልሃል አንተማ አሁን ማገልገል ትችላለህ እኔ ካንተ ቢለይ ምንም አይጎልብህም ግን ይሄ ያድጋል የሚል ይመስለኛል አንተ በሩ እንደተከፈተልህ ተዘግቶብህ የነበረው በሩ እንደተከፈተልህ ይሄም ያድጋል ይሄም ይበቃል እንዴ የሚያሰው በርናባስ እንዴ ነው የሚያየው ምንም አላለም እዛ ጋ የሚገርማችሁ ነገር እነዚህ ሰዎች በሚሄዱበት ጊዜ እኔ አንዳንድ ነገር አይቻለሁ ሲላስ የሚባለውን ይዝና ጳውሎስ በሌላ አቅጣጫ አድርጎ ይሄዳል እንጎብኛቸው ያገለግልናቸውን እኮ ነበር ያለ ግን በርናባስ ደግሞ ማርቆስን ይዝና ወደዚህ ወደ ትውልድ መጀመሪያ ወደ ሄዱበት ወደ ቆጵሮስ ደሴት በዛ አካባቢ ያሉትን ሌሎችን ጉብኝት ይሄዳል የሚገርማችሁ ነገር ጳውሎስና ሲላስ ሄዱ ቤተክርስቲያን ባርከዋለች ግን ማርቆስ ይዞ በርናባስ ሲሄድ የሚገርም ነገር ነው በፍጹም አልባረኩት ምንም አላሉት ቤተክርስቲያንም እንኳን ልባው የከበደ ይመስለኛል ከዛ በኋላ ግን በሚገርም ሁኔታ ሄዶ እሱም አገልግሎ ይመለሳል የሚገርም ነገር ምንድነው የሆነው ማርቆስ ራሱ የሚገርም የእግዚአብሔር ሰው ሆነ ይሄን የመጀመሪያው ወንጌል የጻፈልን ማርቆስ ነው ክብር ለእግዚአብሔር ይሁን ከዛ በኋላም ደግሞ በሁለተኛ ጢሞቴዎስ ላይ ሲታዩ ሁለተኛ ጢሞቴዎስ ላይ ጳውሎስ ምን ይላል ማርቆስ ለወንጌል አገልግሎት በጣም ያስፈልገኛልና ማርቆስን ይዘና ይላል አያችሁ ማርቆስ በጣም የሚፈልግ የወንጌል አገልጋይም እንደሆነ እናያለንና ክብር ለእግዚአብሔር ይሁን እንግዲህ የእግዚአብሔር በጎ ፍቃድ ወደዚህ እኛን ማድረስ ነው የምናደርስም ሰዎች እንድንሆን ነውና እግዚአብሔርን እጅግ አርገን እናመሰግናለን በቀጣይ የተወሰነ ነገር ብል ደስ ባለኝ ነበር ግን ፕሮግራማችን ማን ነው ሰዓታችን ብዙ ሄደ ይመስለኛል ወገኖቼ ይሄ ሰው ያንጾኪያን ቤተክርስቲያን ብርቱ ቤተክርስቲያን እንድትሆን አለ ጳውሎስን በምንድነው በአመድ የተሸፈነ እሳት አይነት ሆኖ የነበረውን አውጥቶት ታላቅ የክርስቶስ ሐዋርያ እንዲሆን አድርጓል ማርቆስንም እንዲሁ የሚጠቅም የወንጌል ሰው እንዲሆን ያደረገ ሰው ነው እሱ ግን ብዙ አይታወቅም ብዙ የተባለለት አይደለም ብዙ የሚታወቁትን ግን ያፈራ እግዚአብሔር ሰው እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እናመሰግናለን አምላካችን እግዚአብሔር ሆይ ዘመኑን ዋጁ ተብለናል በጌታ በኢየሱስ ክርስቶስም በእነዚህ በቀደሙ ጌታ ሆይ አንተን ባከበሩ ልጆች ላይ የነበረው መንፈስ በኢየሱስ ክርስቶስ ስም በእኛ ላይ ደግሞ ይሁን። አቤቱ በእጥፍ ድርብ ይሁን። አቤቱ የምንፈልግ ለመዳን የምናግዝ የምናበቃ አገልጋዮች እንድንሆን እባክህ ጌታ ሆይ መንፈስህ በተለየ መንገድ ሁላችንንም ያግኘን። እርዳን። ልጆቻችንን፣ ዘመዶቻችንን፣ ጎረቤቶቻችንን፣ አቤቱ የሥራ ባልደረቦቻችንን ለአንተ ለጌታችን ክብር እንዲበቁ የምንረዳ የምናግዝ ሰዎች እንድንሆን ጸጋ ይብዛለን። ስለነበረን ጊዜ ተመስገን። በጌታ በኢየሱስ ክርስቶስ ቅዱስ ስም ጌታ ይባርካችሁ።